Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ።
መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ።
ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገመተም። ያው እንደተለመደው ከእጅ ወደ አፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ።
የአዲስ አመት ተስፋና ሌሎች ሳቢዎች። የአዲስ አበባው ዘጋቢያችን እስክንድር ፍሬው በተለያዩ ከተማይቱ ጎዳናዎች ተዘዋውሮ ካነጋገራቸው የአንዳንድ አዲስ አበቢዎችን በጥቂት ቀናት ውስጥ ስለሚቀበሉት አዲስ ዓመት ያላቸውን የተደባለቀ ተስፋና ግምት ያመላከቱ ድምጾች ነው የሰማችሁት። ዝርዝሩን ለምሽቱ አብይ ርዕስ ይዘናል። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት በእስር ላይ የሚገኙት የቀድሞ የአንድነት ለፍትህና ዲሞክራሲ የአመራር አባል አቶ ሀብታሙ አያሌው ጉዳይ ክርክር የዜጎች የነጻነት መብትና ምንነት አያያዝ ዙሪያ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሰኞ ጳጉሜ 2007 ዓ ም ከዋሽንግተን ዲሲ ስቱዲዮ 7 ዝግጅታችንን ይዘን ቀርበናል። በዚህ በዩናይት ስቴትስ ዛሬ ዕለቱ የሰራተኞች ክንዋኔዎች የሚከበርበት ዓመታዊ ክብረ በዓል ነው። በመስከረም ወር መጀመሪያ ሰኞ የበጋ ወራት መጨረሻም ነው። በሚከበረው በዚህ በዓል የመንግሥት መስሪያ ቤቶች ይዘጋሉ። ታዲያ ሌሎች ዝግጅቶችም አሉን። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራናለች። ፒተር ሃንሌ ለቴክኒክ ምህንድስናው ተሰይሟል። በርከት ያሉ ዘገባዎችና ቅንብሮች አሉን። የቀዳሚው የሰዓቱ የዓለም ዜና ነው። አዳነች ፍስሐዬ።
የቀድሞው አምባገነን መሪ ሕሰን ሀብሬ በጦርነት ወንጀል ክስ በሚካሄድባቸው የፍርድ ሂደት አልገኝም በማለታቸው ዛሬ የጸጥታ ኃይሎች ተሸክመው አስገብተዋቸዋል። በእሳቸው ላይ የቀረበው ክስ በፍርድ ቤቱ ሲነበብ በመረበሻቸውና በመሳደባቸው ዘበኞች የ72 ዓመት ዕድሜውን አዛውንት በጉልበት አስወጥተዋል። የሀገሪቱ መንግሥት እንደ አውሮፓ አቆጣጠር ከ1982 ዓ ም አንስቶ ቻድን ለ8 ዓመታት ያህል በገዛበት ወቅት ለ40,000 ሰዎች ሞት ተጠያቂ ነው ተብሏል። ሀብሬ እንደ አውሮፓ አቆጣጠር በ1990 ዓ ም መፈንቅለ መንግሥት ከተወገዱ ወዲህ ሴኔጋል ውስጥ በስደት ሲኖሩ ቆይተዋል። ለፍርድ የቀረቡትም እዛው ሴኔጋል ነው። የእሳቸው አገዛዝ ሰለባ የሆኑትና የሰብአዊ መብት ቡድኖች ሀብሬ ለፍርድ እንዲቀርቡ ለረጅም ጊዜ ዘመቻ ሲያካሄዱ ከቆዩ በኋላ ሴኔጋል ከሁለት ዓመታት በፊት እሳቸውን ለፍርድ ለማቅረብ ልዩ የአፍሪቃ የፍርድ አካል ፈጠረች። ሀብሬ የጦርነት ወንጀል፣ ሰቆቃ የመፈጸምና በስብዕና ላይ ወንጀል በመፈጸም ክስ ይጠብቃቸዋል። ጥፋተኛ ሆነው ከተገኙ እስከ 40 ዓመታት ሊታሰሩ ይችላሉ። ሀብሬ በበኩላቸው ለፍርድ ቤቱ እውቅና አልሰጥም ብለዋል። ከሶሪያና ከሌሎች በጦርነት የተዘፈቁ ሀገሮች የተሰደዱ ሰዎች ወደ አውሮፓ መጉረፋቸው ለጀርመንና ለሌሎች የአውሮፓ ሀገሮች ኢኮኖሚ ሊጠቅም እንደሚችል አንድ የዓለም አቀፍ ኢኮኖሚክስ ተቋም ምሁር ገልጸዋል። ሌሎች የኢኮኖሚ ጠበብት ደግሞ የአውሮፓ ኢኮኖሚ ይህን ያክል ብዛት ያላቸው ስደተኞችን ማስተናገድ ይችል እንደሆነ ሲጠራጠሩ ቆይተዋል። ጃኮብ ኪርክጋርድ የተባሉት ኢኮኖሚስት ባለፈው ዓመት 1 ሚሊዮን የሚሆኑ ስደተኞች አውሮፓ ገብተዋል፣ በያዝነው ዓመት ደግሞ በብዙ መቶ ሺህ የሚቆጠሩ ስደተኞች ሊገቡ ይችላሉ ብለዋል። ከአጭር ጊዜ አንጻር ሲታይ ስደተኞችን ለመመገብ ለማስጠለልና ቋንቋ ለማስተማር የገንዘብ ወጪ ያስፈልጋል። ይሁንና ብዙዎቹ ስደተኞች ሀብታም ወደ ሆነችው ጀርመን እያመሩ በመሆናቸው የሚያስፈልገውን ገንዘብ ለማውጣት አይቸግራትም ሲሉ አስረድተዋል። ኬርጋርድ ስለ ኢኮኖሚ ስትራቴጂና ኢሚግሬሽን ጥናት የሚያካሂዱ ምሁር ናቸው። ጀርመንና አንዳንድ ሌሎች የአውሮፓ ሀገሮች በዕድሜ እየገፉ በመሄድ ላይ ያለ ሕዝብ ስላላቸው በኢኮኖሚ እድገት ለመቀጠል አዲስ ኃይል ያስፈልጋቸዋል። አብዛኞቹ ስደተኞች ታዲያ ገና ወጣቶች በመሆናቸው በስራ ላይ ሲሰማሩ ለተቀበሏቸው መንግስታት ግብር መክፈላቸው አይቀርም በማለት ጥቅማቸውንም ለማሳየት ሞክረዋል። በመጨረሻም ፈረንሳይ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ የአየር ድብደባ ከሚያካሂዱት በዩናይትድ ስቴትስ የሚመሩ ሀገሮች ጥምረት ጋር ከመቀላቀሏ በፊት በሶሪያ ላይ የስለላ በረራዎች እንደምትጀምር ፕሬዚደንት ፍራንሷ ኦላንድ ዛሬ ተናግረዋል። የፈረንሳይ አይሮፕላኖች ኢራቅ ውስጥ ያሉትን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ኢላማ በማድረግ በሚካሄደው የአየር ድብደባ ሲሳተፉ ቆይተዋል። ኢራቅ ውስጥ ባሉት ላይ የአየር ድብደባ ለማካሄድ ግን የመጀመሪያዋ ምዕራባዊት ሀገር ልትሆን ነው። ሶሪያ ውስጥ ባለው ዳዕሽ ላይ የአየር ድብደባ የማካሄድ እቅድ ለማውጣት እንዲያስችለን ከነገ ጀምሮ የስለላ በረራ እንዲካሄድ የፈረንሳይ የመከላከያ ሚኒስቴር እንጠይቃለን ሲሉ ፕሬዚደንት ኦላንድ ገልጸዋል። ዳዕሽ የጽንፈኛው ቡድን የአረብኛ መጠሪያው ነው። የፈረንሳይ ወታደሮችን ወደ ሶሪያ የመላክ እቅድ እንደሌላቸው ግን ግልጽ አድርገዋል። ሶሪያ ውስጥ የመንግስት ወታደሮች አማጽያን ተዋጊዎች ከአልቃይዳ ጋር የተሳሰሩ ኃይሎችና እስላማዊ መንግስት ነኝ የሚለው ቡድን ግዛቶችን ለመቆጣጠር እየተፋለሙ መሆናቸው ይታወቃል። አድማጮች፣ ዜናችን እዚህ ላይ አበቃ።
አዳነች ፍሳሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። ቀደም ብዬ በመግቢያው እንደጠቀምኩት ዛሬ ዕለቱ በአውሮፓውያን የዘመን አቆጣጠር የመስከረም ወር የመጀመሪያ ሰኞ በዚህ በዩናይት ስቴትስ በየዓመቱ የሰራተኞች ቀን የሚከበርበት ዕለት ነው። ለሰራተኞች ክብር የተሰየመው ይህ ዓመታዊ ክብረ በዓል ታዲያ የበጋው ወር መገባደጃ ጊዜም አመላካች ተደርጎ ይወሰዳል። የስምንት ሰዓት የሥራ ቀንን ጨምሮ በዓለም አቀፍ ደረጃ የሰራተኞች ቀን እውን ከተደረጉ በግንቦት ወር የሚከበረውን ማለቴ ነው የሰራተኞች መብቶች ጋር የሚያያዛል። ዛሬ ዕለቱ እንዳልኩት ክብረ በዓል ነውና ዓመታዊ ክብረ በዓል እንደመሆኑ በዚህ በዩናይት ስቴትስ የመንግስት መስሪያ ቤቶች ዝግ ሆነዋል። አሁን በቀጥታ ለቀዳሚው ርዕስ ወደ አዲስ አበባ ነው የምወስዳችሁ። አዲሱ የ2008 ዓመተ ምህረት በፖለቲካ በምጣኔ ሀብትና በማህበራዊ መስኮች ለውጥ የሚጀመርበትና የሚታይበት እንደሚሆን አንዳንድ የአዲስ አበባ ነዋሪዎች ተስፋቸውን ሲገልጡ፣ ለአሜሪካ ድምፅ አስተያየታቸውን የሰጡ ሌሎች ነዋሪዎች ደግሞ አዲስ ነገር አንጠብቅም፣ የቆዘመ ህይወት ይቀጥላል ብለዋል። የአዲስ አበባ ጎዳናዎችን ተዘዋውረው ከነዋሪዎች አንዳንዱን ያነጋገረው እስክንድር ፍሬው ተከታዩን አጠናቅረዋል።
እንግዳ ሆኖ ሊገባ አዲስ ዓመት ከበራፍ ነው። ለኢትዮጵያውያን ሌላ ዕድል ሊሰጥ ቆም ብለው እንዲያስቡ ምኞት ውጥናቸውን እንዲያጤኑ አዲስ ምዕራፍ ሊያስጀምር ሌላ በር ሊከፍት 2008 መጥቷል። እንደተለመደው ሌላ አዲስ ዓመት ሌላ የጊዜ መቁጠሪያ ስም ነው። ኢትዮጵያውያን ግን በግላቸውና እንደ ሀገርም የሚያቀዱት የሚመኙት አይጠፋም። ከመንግስት አንጻር ካየነው በኢኮኖሚው ዘርፍ የሁለተኛው የእድገትና የትራንስፎርሜሽን ዘመን አንድ ተብሎ ይጀምራል። በፖለቲካው ረገድም አብዛኛዎቹ የሀገሪቱ ተቃዋሚዎች ባልተቀበሉት የምርጫ ሂደት ያሸነፈው ኢህአዴግ አዲስ መንግስት ይመሰርታል። የቀድሞውን ጠቅላይ ሚኒስትር የስልጣን ዘመን ያጠናቀቁት አቶ ኃይለ ማርያም ደሳለኝም የራሳቸው የሆነውን የመጀመሪያ ሙሉ 5 ዓመት የስልጣን ዘመን አንድ ብለው ይጀምራሉ። ጠቅላይ ሚኒስትሩና መንግስታቸውም ለአዲሱ የ2008ና ለቀጣዮቹ ዓመታት ምን እንዳቀዱ ምን እንደሚሰሩም እየገለጹ ነው። ዜጎችስ ስለ አዲሱ ዓመት ምን ይላሉ? ምንስ አዲስ ነገር ይጠብቃሉ? በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግሬያለሁ። በጉለሌ ክፍለ ከተማ የሚገኝ የሸማቾች የህብረት ስራ ማህበር ስራ አስኪያጅ የሆኑት አቶ እሸቱ ወርቄ የተሻለ ነገር ይጠብቃሉ።
አሁን አዲሱ የመንግስት ሁለተኛ ዲጂፒ የሚጀመርበት ነው።
የእድገትና የትራንስፎርሜሽን እቅድ
የሚጀመርበት ነው። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ። ኢኮኖሚውም እንደዚሁ እያደገ ይሄዳል ብዬ ነው የምጠብቀው እና ከህዝቡ የሚጠበቅ ነገር አለ።
በፖለቲካ
አሁን እንግዲህ በመቻቻል መሄድ ነው። መቻቻል ነው። መንግስትም ወደ ሰፊ ሆኖ ተቃዋሚዎችም እንደዚሁ እያጠበቡ መጥተው ወደ አንድ ነገር ለአንድ ሀገር የሚጠቅም ነገር መስራት ይጠበቅባቸዋል ብዬ ነው የማስበው። እና ካለፈው ያየን እንደመጣ ነው እየተሻሻለ የመጣ ይመስለኛል ፖለቲካው። እና ብዙ ለውጥ ይኖራል ብዬ ጠብቃለሁ።
ስማቸው እንዲገለጽ ያልፈለጉት የአዲስ አበባ ዩኒቨርሲቲ ሰራተኛ ግን የተሻለ ነገር እንደማይመጣ ያስታውቃል ባይ ናቸው።
እኔ እንኳን አሁን ባለው ድባብ በማህበራዊም ሆነ በፖለቲካውም በኢኮኖሚው አዲስ ነገር አልጠብቅም። ምን የሚታይ ብሩ ነገር የለም፣ መጠብቀውም ነገር የለም።
አሁን የሚታየው ድባብ ሲሉ እቺን ብቻ አብራሩ።
አሁን የሚታየው ድባብ ሲባል ያው ሁላችንም ኢትዮጵያውያን የምናቃቸው ነገሮች አሉ። የፖለቲካ ሁኔታ ምን ይመስላል፣ ኢኮኖሚ ምን ይመስላል፣ ማህበራዊ ግንኙነታችን ከሚለው አንጻር ምንም አዲስ ነገርም የለም ለማለት ፈልጌ ነው።
በግል ህይወትስ ለምሳሌ የመጨረሻ ጥያቄ አደርጋለሁ፣ እርሶ አዲስ አመት ሲጀመር እንደ አዲስ አመት የሚያቀዱት ነገር አለ?
አዎ ሹር አቀዳለሁኝ። ያው የአገሪቷ ተጨባጭ ሁኔታ በግል ሁኔታ ላይም ተጽዕኖ ስላለው ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገምትም። ያው እንደተለመደው ከእጅ ወደ አፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ።
በአዲስ አበባ ዩኒቨርሲቲ ተማሪ መሆኑን የገለጸው ወጣት በአዲሱ አመት ከመንግስትም ሆነ ከተቃዋሚዎቹ የሚጠብቀው ብዙ ነው።
ምኞቴ ምን መሰለው? ህዝቡን እንዴት እንደሚወዱት አሁን እነዛም 97 ላይ አይተናል።
እነዛም ስትል እየጠቀስካ
ተቃዋሚዎቹ ለምሳሌ 97 ላይ ከፍተኛ የድምጽ ሲያገኙ እርስ በርስ ሲበላሉ አይተናል። እነዚህም ደግሞ ኢህአዴግ ማለት ገዢው ፓርቲ ማለት ነው የራሳቸውን እንትን ነው እንጂ ህዝቡን እንደሚወዱ አያሳዩንም። ምክንያቱም ተቃዋሚዎቹም ህዝብ ናቸው። ስለዚህ ናቻቸው ለምሳሌ ተቃዋሚዎችን ሲወዱ እኛን ወደዱ ማለት ነው። እነዛም ደግሞ ህዝብን የሚለውን ሰምተው የህዝብናቻቸው አሁን ለምሳሌ 2007 ምርጫ ነበረ ያን አይተው ራሳቸውን አደረጃጅተው የህዝብን ድምጽ ለምሳሌ ይሄን ምርጫ ነው ያላምንበት ማላምንበት ምክንያት ምንድነው? አሁን አዲስ አበባ ውስጥ ካልመረጠው ማለት ከመረጠው ያልመረጠው ይበልጣል። ስለዚህ የኛን አቋማቸውን አንድ አይነት ይሄን አጥንተው ወደ ህዝብ ከኛ ምን ይጠበቃል ብለው ራሳቸውን አይተው ለሚቀጥለው ምርጫ የህዝብን ድምጽ ቢያንስ ወደ ፓርላማ ገብተው የህዝብን ብሶት የሚያዳምጡበት ነገር ቢፈጥሩ ራሳቸውን መጀመሪያ ቢያቻችሉ አሪፍ ነው እላለሁ።
በሚቀጥለው አመት ወደ ዩኒቨርሲቲ የሚገባውና ክረምቱን በሊስትሮነት እያሳለፈ የሚገኘው ከበደ ፈቃዱም የሚመኘውን የሚጠብቀውን አጫውቶኛል።
በ2008 ይሄን ያክልም እንትን ብዬ አልጠብቀውም። ምክንያቱም ከፈጣሪ የተሰጠን ምናልባት ፈጣሪ የነሳ እድሜ ያድግልን እንጂ ሰው አዲስ ዘመን ይለወጣል ማለት ራሱ ሲለውጠው ይሄ አዲስ አመት ሲገባ ንሳ ገብቶ ያለውን ህይወቱን ሲለውጥ ነው እንጂ አዲስ አመት ተለወጠ ማለት ይሄ ሰዎች እድሜያቸውን ለማስረዘም የሚባለው ነገር አለ እንጂ 2008 እግዚአብሔር ይመስገን መድኃኔዓለም የበጎ ነገር ያድግልንና እኔ እንደኔ ያው መልካም ነገር እንደሆነ ነው ማስበው። አዲስ አመት ሲለውጥ አዲስ አላማ ማይጂ በጥሩ ሁኔታ እንደማሳልፈው ነው እኔ አላማ ያለኝ።
እናም አዲስ አመት እየቀረበ የበዓሉ ድባብም ከወዲሁ እየደመቀ ነው። ምኞት ፍላጎቶች ሊገለጹ እቅዶች ይፋ ሊሆኑም ጊዜው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የአዲስ ዓመት ወጎች ተጀምረዋል። ምኞት፣ ተስፋና ስጋቶች ሁሉም በየመልኩ ይታያሉ። የእንቁጣጣሽ ዜማዎችም ሰሞኑን ጎልተው ሊሰሙ ነው። ለሁሉም እስክንድር ፍሬውን አመሰግናለሁ። አድማጮች የምትከታተሉት በ1131 መካከለኛ ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ 7 የሚተላለፈውን ልዩ የግማሽ ሰዓት ስርጭታችንን ነው። አሁን ወደ ሁለተኛው ርዕስ አልፋለሁ። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት በእስር ላይ የሚገኙት የቀድሞ የአንድነት ለፍትህና ዲሞክራሲ አመራር አባል አቶ ሀብታሙ አያሌው ጉዳያቸውን በጠቅላይ ፍርድ ቤት ይግባኝ ችሎት ባለፈው አርብ ባስቻለው ችሎቱ ትዕዛዝ መስጠቱ ተዘግቧል። የቃሊቲ ማረሚያ ቤት ያሳየው ግልጽነት የጎደለው የተባለው አሰራር ስህተት መሆኑንም ችሎቱ ተናግሯል። አቶ ሀብታሙ የተለየ አቤቱታ ካላቸውም በተለየ መዝገብ እንደሚታይላቸው ወይም ማሳየት እንደሚችሉ አስታውቋል። መለስካቸው አምሃ ዝርዝሩን እንዲህ አጠናቅሯል።
ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት በሰጠው ብይንና ትዕዛዝ መሠረት አቶ ሀብታሙ አያሌው በዕለቱ መፈታት የነበረባቸው ቢሆንም እስከ ዛሬው ዕለት ድረስ ከእስር ስላልተፈቱ በቤተሰባቸው አማካይነት አካልን ነፃ የማውጣት ወይንም በእንግሊዝኛ አጠራሩ ሃቢየስ ኮርፐስ ማመልከቻ ለፌዴራል ከፍተኛ ፍርድ ቤት አቅርበው እንደነበረ ታውቋል። በአመልካች ጥያቄ መሰረትም ፍርድ ቤቱ በዛሬው ዕለት የቃሊቲ ማረሚያ ቤት ተወካይ ቀርበው እንዲፈቱ ትዕዛዝ የተሰጠላቸው አመልካቾች ለምን እንዳልተፈቱ እንዲያስረዱ አድርጓል። ማረሚያ ቤቱን ወክለው የተገኙት ሱፐርኢንቴንደንት ጣመ ደምሴ እንዳብራሩት አመልካች እንዲፈቱ የከፍተኛው ፍርድ ቤት 19ኛው ወንጀል ችሎት የሰጠው ትዕዛዝ በጽሑፍ ለማረሚያ ቤት እንደደረሰ ገልጸዋል። አመልካች አቶ ሀብታሙ ያልተፈቱት ግን አቃቢ ሕግ ለጠቅላይ ፍርድ ቤት ባቀረበው የይግባኝ አቤቱታ ምክንያት የከፍተኛው ፍርድ ቤት ብይንም ሆነ የፍች ትዕዛዝ እንዲታገድ ሌላ ትዕዛዝ ስለደረሰው አመልካቹን ልንፈታ አልቻልም ብለዋል። ለዚህም ያሉትን ማስረጃዎች ለፍርድ ቤቱ አቅርበዋል። አመልካቹ አቶ ሀብታሙ አያሌው በበኩላቸው ይህን እስከ ዛሬ ማረሚያ ቤቱ ደሳቸው እንዳልነገራቸው ከፍተኛው ፍርድ ቤት በሰጠው ትዕዛዝ መሰረትስ ለምን አልፈታም ብለው ሲጠይቁ እኚሁ በአካል የቀረቡት የማረሚያ ቤቱ ተወካይ የማስረዳት ግዴታ የለብኝም የሚል መልስ ሲሰጧቸው እንደቆዩ፣ በዚህም እሳቸው የህሊና ስቃይ እንደተፈጸመባቸው፣ በቤተሰብ አባሎቻቸውም ላይ እንግልት እንደተፈጸመባቸው ለፍርድ ቤቱ አስረድተዋል። የማረሚያ ቤቱ ተወካይ ሱፐርኢንቴንደንት ጣመ ግን ከእሳቸውም ሆነ ከቤተሰብ አባላቱ ምንም አይነት ጥያቄ መቅረቡን አስተባብለዋል። የፍርድ ቤት የመፈቻ ትዕዛዙም አመልካቹን እንዳስረዱት ነሐሴ 14 ቀን 2007 ዓ.ም እንዳልደረሳቸው፣ የመፈቻውና የእግዱ ትዕዛዝ ነሐሴ 15 ቀን በነጋታው እንደደረሰ አስረድተዋል። አቶ ሀብታሙ የመፈቻ ትዕዛዙ በዕለቱ ለመድረሱ በቂ ማስረጃ ማቅረብ እንደሚችሉ ገልጸው ይህ በራሳቸውና በቤተሰባቸው የደረሰው ስቃይና እንግልት ሆን ተብሎ በመንግሥት እየተፈጸመባቸው ይሁን ወይስ በእኚህ በግላቸው በማያውቋቸው የማረሚያ ቤቱ ባልደረባ እየተፈጸመባቸው እንደሆነ እንዲመረመርላቸው ፍርድ ቤቱን ጠይቀዋል። ፍርድ ቤቱም የማረሚያ ቤቱ አሰራር ግልጽነት የጎደለው መሆኑን መመልከቱን ገልጾ ይህ አሰራር ስህተት መሆኑን ተናግረዋል። ይሁንና የቀረበውን አካልን ነጻ የማውጣት ጥያቄና ከማረሚያ ቤቱ የመጡትን ማስረጃዎች ተመልክቶ ውሳኔ ለመስጠት ባለጉዳዮችና ጋዜጠኞች ከችሎቱ ጽሕፈት ቤት ወጣ ብለው እንዲጠብቁ አዟል። ከጥቂት ደቂቃዎች በኋላም የበታች ፍርድ ቤቶች የበላይ ፍርድ ቤቶችን ውሳኔና ትዕዛዝ አክብሮ መፈጸም እንዳለባቸው ገልጾ አመልካች አቶ ሀብታሙ አያሌው በትዕዛዙ መሠረት ጉዳያቸውን በፌዴራሉ ጠቅላይ ፍርድ ቤት እንዲከታተሉ አዟል። በእሳቸውና በቤተሰባቸው ላይ ደርሷል ያሉትን ችግርና መጉላላትን በተመለከተ ግን በተለይ ማመልከቻ መዝገብ መክፈት እንደሚችሉ ገልጾላቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይንና ትዕዛዝ መሠረት ከአቶ ሀብታሙ አያሌው ሌላ አቶ አብርሃም ሰለሞን የተባሉ ተከሳሽም እንዲፈቱ ታዞ የነበረ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ሳምንታዊው እሰጥ አገባ። ክርክር የዜጎች የነጻነት መብት ምንነትና አያያዝ በኢትዮጵያ በርዕሱ ዙሪያ የተጀመረው ተከታታይ ክርክር የመጨረሻ ክፍል አሁን ይቀርባል። ተሳታፊዎቹ አቶ ተመስገን ዘውዴ እንደ አውሮፓውያን የዘመን አቆጣጠር ከ1997 እንደ አውሮፓውያን ሳይሆን እንደ ኢትዮጵያን አቆጣጠር ነው ከ1997 እስከ 2002 ዓ.ም ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበት ጊዜም ድረስ የብሔራዊ ምክር ቤት አባል የነበሩ፣ ሁለተኛው የክርክሩ ተሳታፊ የኢህአዴግ ፖሊሲን በመደገፍ የሚከራከሩት አቶ ጸጋዬ አረፈ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑና በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ የምስራቅ ዩናይትድ ስቴትሷ የፔንስልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ ናቸው። የምሽቱንም ባለፈው ሳምንት የክርክሩ መገባደጃ አቶ ጸጋዬ የሰጡት ምላሽ የተከተለ አንድ ጥያቄ በማንሳት ነው የምንጀምረው። እንሆ ያረፈ የአገሪቱን ጸጥታ ማስጠበቅ የሚችል የተጠናከረ ወታደራዊ ኃይል መኖሩ አኩሪ ነው ሲሉ የገዢው ፓርቲ ጥንካሬ አንዱ መታያ ነው ያሉትን በመከራከሪያነት ሲያቀርቡ፣ አቶ ተመስገን በበኩሎ በአገር ውስጥ በዜጎች ላይ ለሚፈጸም የሰብአዊ መብት ረገጣ ማካካሻ አይደለም ሲሉ ተችተዋል። አቶ ጸጋይ የአገር ጸጥታ ሁኔታ ማስጠበቅ አንድ ነገር ነው፣ የዜጎችን መብት መጠበቅ ደግሞ ሌላ ነው እና የእነኚህ ሁለቱ ሚዛን መጠበቅ የለበትም ይላሉ በየተናጠል።
በፍጹም መረገጥ የለበትም። አንዱ ሌላኛውን መጸረር አይችልም። የህዝቦች መብት በጸጥታ ሊቀየር አይችልም። አንዳንድ አንገብጋቢ ሁኔታዎች እስካልተፈጠሩ ድረስ ለምሳሌ ያስቸኳይ ጊዜ ሁኔታ ካለ ምናልባት አንዳንድ ጊዜ ነጻነቶችን ወደ ጎን ማለት የምንችልበት ነገር ሊኖር ይችላል፣ አንዳንድ አደጋዎችን እንዳይፈጠሩ ከማድረግ አንጻር። ከዛ በተረፈ ግን ለዘለቄታው ሰላምና ጸጥታ አለና ነጻነትና ዲሞክራሲያዊ መብት ይጣሳል የሚል አመለካከት ሊኖር አይገባም። እኔ እያደረግኩ የነበርኩት ምንድን ነው ንጽጽርን ለማምጣት ያህል ነው። ምክንያቱም አንዳንድ ጊዜ መገንዘብ ያለብን ነገር ምንድን ነው መንግስት ጥፋቶች ወይም ስህተቶች ወይም ጉድለቶች ያሉትን ያህል በአንጻሩ ደግሞ በጣም ጠንካራ ጎኖች ያሉትን ደግሞ ማሳየት መቻል አለብን፣ ሚዛን ለመጠበቅ ያህል ማለት ነው። ይህንን ከሚመለከት አንጻር ደግሞ ይሄ በእውነት በአይን የሚታይ ነገር የሚጨበጥ ነገር ስለሆነ
ለንጽጽር ነው እነኝም ሁለት ጭብጦች ያመጣሁት ብለዋል። አንድ ጠንከር ያለ ሀሳብ አንስተዋል። የህዝቡን የልብ ትርታ ማዳመጥ ይገባዋል ይችላልም ብለዋል። ህዝቡ ውስጥ ነው ያለውና ከአቶ ተመስገንም ሆነ በመንግስት ላይ ቅሬታ ያላቸው የህብረተሰብ ክፍሎች በተደጋጋሚ ሲያነሱ እንደሚሰማው የኢትዮጵያ መንግስት ለዜጎቹ መብት መቆርቆር መጠበቅ ማረጋገጫው የልብ ትርታቸውን የሚሰማ ከሆነ እነኛን መብቶች በምንም መልኩ እንዳይደፈሩ ማስጠበቅ ነው፣ በዜግነት በሰብአዊነታቸው የተሰጣቸውን መብቶች እንዳይደፈሩ ማስጠበቅ ነው ዋና አላማው። ነገር ግን በቀደመ ፕሮግራም አቶ ተመስገን እንዳሉት ከሳሽም ዳኛም ሆኖ ይቀርባል፣ የዜጎችን መብት ይወስዳል ነው ክሱ። የትኞቹን ማሻሻል በተጨባጭ አለበት? እንዴትስ ማድረግ ይችላል?
እንግዲህ አሁን ዞሮ ዞሮ የምንመለስበት ነጥብ የት ጋር ሆነን ነገሮችን እያየን ነው ወደሚለው ላይ ነው። የአመለካከት ልዩነት አለ። ጉባኤውን በተመለከተ ደግሞ በተነሱት ነጥቦች ላይ ምንድን ነው የሚታዩ ማህበራዊ የሆኑ ግድፈቶች ሊኖሩ ይችላሉ አሉ።
አንድ ሁለቱን ይጠቁማሉ እርሶ እስከሚገነዘቡት ድረስ? እነኚህ በእርግጥ እኔ በምረዳው በማውቀው በምሰማው በማነበው ውስጥ ይንጸባረቃሉ የሚሏቸው አሉ፣ ቢስተካከሉ የሚመኟቸው?
አዎ፣ ለምሳሌ አሁን በብዙ መልኩ አገር ቤት ውስጥ ያለው ቢሮክራሲ ኃላፊነትን ለመሸሽም ይሁን ወይም ደግሞ ነገሮችን በጊዜ ለመፈጸም ከመፍራትም ይሁን ብቻ ምን እንደሆነ አይታወቅም። ጫናው ግን ነገሮች በጣም ረዥም ጊዜ ይወስዳሉ፣ አስፈላጊ ያልሆነ ጊዜ ሲባክን ይታያል። አብዛኛዎቹ የስራ ኃላፊዎች ለምሳሌ ስብሰባ ያበዛሉ፣ ወይም ደግሞ ስብሰባም ላይ ሊሆኑ ላይሆኑም ይችላሉ፣ ግን የሚነገረው ስብሰባ ላይ እንደሆኑ ነው። እንደውም አንድ ጊዜ እንደዚሁ አንድ የሆነ ቦታ ላይ አንድ ወዳጄ ጥሩ አስተያየት ሰጠ። ይህንን በተመለከተ ምን አለ፣ ይህን ያህል ስብሰባ በጣም አንገብጋቢ ከሆነ ለስራው ለምን በየኃላፊነት ቦታው ላይ ሁለት ሁለት ሰው አይመደብም? አንደኛው የሚሰበሰብ አንደኛው ደግሞ የሚሰራ ብሎ የተናገረው ነገር አለ። እና በእርግጥ ስብሰባ በጣም አስፈላጊ ነገር ነው። በስብሰባ ላይ ብዙ የሚወሰኑ ነገሮች አሉ። ነገር ግን ስብሰባው ካመዘነ ስብሰባ መሆን ያለበት በተግባር ላይ እየተሰሩ ያሉ ነገሮችን ችግሮችም ካሉ መቅረፍ የሚቻልበት ወጥ የሆነ አሰራር እንዳለ መረጋገጫ ሁሉም በፖሊሲም ደረጃ ይሁን በሌላም አንድ ገጽ ላይ እንደሆነ ማመላከት የሚቻልበት ነው መሆን ያለበት ስብሰባ እንጂ ስብሰባ የተግባር እግር ብረት ሆኖ ተግባርን ወደ ኋላ መጎተት ያለበት አይመስለኝም። ይህንን በተመለከተ የብዙ ሮሮ ስለሆነ ይህንን ለምሳሌ ማቅረብ እፈልጋለሁ።
የብዙዎች ሮሮ ያሉትን ስብሰባ በዋቢነት ወይም በምሳሌ አንስተው የዲሞክራሲ አሰራር ድክመት ያሏቸውን ነው አቶ ጸጋዬ ቢሻሻሉ ብሎ የገለጹት የአስተዳደር ችግሮች ናቸው የሚሏቸውን። አቶ ተመስገን፣ አቶ ጸጋዬ ባነሷቸው ጭብጦች ሳቢያ ደጋግሜ ወደ እሳቸውን እንዲሄድ አድርገውኛል። ቀደም ብሎ በአቶ ጸጋዬ በተነገሩትም ላይ በተጨማሪ ደግሞ እርስዎ ዋነኞቹ ችግሮች እነኚህ ናቸው፣ በዚህ መንግስት መጠበቅ ሲገባቸው ያልተጠበቁ መብቶች እነኚህ ናቸው እና አሁን እንዲሻሻሉ በዚህ መልኩም ደግሞ ሊቀረፉ ሊስተካከሉ ይገባል የሚሏቸውን ከመፍትሄ አመላካች ሀሳቦች ጋር የእርስዎ ነው እድሉ አቶ ተመስገን።
አዎ፣ አቶ ጸጋዬ ቀደም ብሎ እንዳነሳው ይህ 100% የኢህአዴግን ስርዓት እና አገዛዝ ህዝቡ ተቀብሏል የሚለው አነጋገር ብዙም የሚያስኬድ አይደለም። 94 ሚሊዮን ህዝብ ነው ኢትዮጵያ ውስጥ ያለው። እዚህ ምርጫ የተካፈሉት እንኳ በምን አይነት ሁኔታ እንደተካፈሉ እናውቃለን። ሌላው ይሄ ገዢ ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ በኢትዮጵያ ውስጥ አንዱ ገዢ ሌላው ተገዢ ነው። በመጀመሪያ ደረጃ ይሄ ሊሻሻል ይገባዋል፣ ቅድሚያ ሊሰጠው የሚገባ ሁኔታ ነው። እንደዚህ አይነት መንፈስ በሀገራችን ውስጥ በከፍተኛ ሁኔታ እየተንጸባረቀ ነው ያለው። ይሄ ነጻነታችን የሚቃወም ብዙሀን እንደመሆናችን መጠን 80 በላይ ብሔር ብሔረሰቦች አሉ የሚባልበት ሀገር አንዱ ገዢ ሌላው ተገዢ ሆኖ ሊቀጥል የሚችልበት ሁኔታ አይኖርም። ወደፊት ግን እኛ እንዲረጋጋት የምንፈልገው የምንታገለው የብዝሃን ፓርቲ እንዲኖር ማልቲ ፓርቲ ዲሞክራሲ እንዲኖር ነው። ምርጫዎችም ውድድር እውነተኛ ውድድር ያለበት እንዲሆን ተቃዋሚ ፓርቲዎች ቦታ እንዲኖራቸው ሲቪል ሶሳይቲ በኢትዮጵያ ውስጥ ቦታ እንዲኖር አሁን ባለንበት ሁኔታ ሲቪል ሶሳይቲ የሚባል ነገር ኢትዮጵያ ውስጥ የገዢውን ፓርቲ የሚያንጸባርቅ ካልሆነ በስተቀር የለም። የዲሞክራሲ ተቋማት በሙሉ በገዢው ፓርቲ አምሳል የተቀረጹ ናቸው። ህዝቡንም የሚያገለግሉ ሳይሆን የገዢውን ፓርቲ ስርዓት አቀንቃኞች ናቸው። እነዚህ ሁሉ መስተካከል ያለባቸው ናቸው። አንድ ምሳሌ በዚህ ላይ ለመጥቀስ እኔ ፓርላማ በነበርኩበት ጊዜ 13 የቋሚ ኮሚቴዎች ነበሩ በፓርላማ ውስጥ። እነዚህ መንግስት ድርጅቶችና የመንግስት ተቋማትን የሚቆጣጠሩ ናቸው። ኦቨርሳይት ኮሚቴዎች ናቸው። እነዚህ ኮሚቴዎች እያንዳንዳቸው 20 አባላቶች አሏቸው። ከ20 አባላቶች ውስጥ 18ቱ ወይ 19ኙ የገዢው ፓርቲ ናቸው። እነዚህ እንኳን የመንግስት ተቋማትን ሊቆጣጠሩ ይቅርና ፍላጎታቸው የገዢው ፓርቲ ፕሮግራም ማራመድ ብቻ ነው። የነጻና ገለልተኛ ሆነው የኢትዮጵያን ህዝብ ፍላጎት ሊያረጋግጡ የሚችሉ አይደሉም። አሁንም እየቀጠለ ያለው በዛ መልክ ነው። በኢትዮጵያ ውስጥ ያሉ የመንግስት ተቋማት በሙሉ የገዢው ፓርቲ ስርዓት ከማራመድ በስተቀር የኢትዮጵያን ህዝብ ሊያረጋግጡ የሚችሉ አይደሉም። ይሄ ሁሉ ነጻና ገለልተኛ የኢትዮጵያን ህዝብ የሚያገለግል ሲቪል ሶሳይቲ
የሲቪል ማህበረሰብ
እንዲቋቋም ገዢው ፓርቲ ጨርሶ ፍላጎት የለውም። እና ይሄ መስተካከል ያለበት ሁኔታ ነው። ገዢው ፓርቲ በእርግጠኛነት ለሰላማዊ ታጋዮች ቦታ የለውም። እኔ ራሴ በዚህ በሰላማዊ ትግል ስታገል ብዙ ጊዜ ነው ጨርሶም ሰላማዊ ታጋዮች የሚጠይቁትን ለመፈጸምና እነሱን የሀገራችሁ ጉዳይ እናንተንም ይመለከታችኋል ብሎ ቦታ ለመስጠት ጨርሶ ፍላጎት የለውም። በተደጋጋሚ ያረጋገጥነው ሁኔታ ነው። አሁንም በዚሁ መንገድ እየተቀጠለ ከሆነ ምናልባት እኛ በሰላማዊ መንገድ ብንቀጥልም ሌሎች ምሬቱ እየበዛባቸው ወደ ሌላ መንፈስ ሊገቡ ይችላሉና ይሄ ደግሞ ለሀገራችን ከፍተኛ ቀውስ ሊያመጣ ይችላል። ይህም አሁን እየተደጋገመ የሚነገረው መንገድ ተሰርቷል፣ ህንጻ ተሰርቷል የሚባለው ኬንያም ተሰርቷል፣ ኡጋንዳም ተሰርቷል፣ ሌሎች ጎረባች ሀገሮች ተሰርተዋል። ምናልባት እኛ ሀገር ዘግይቶ ነው የመጣው እና ይሄ ብዙ የሚወራለት አይደለም። ከነጻነታችን ጋርም የሚነጻጸር አይደለም። ቅድም እንዳልኩት የመደራጀት መብታችን እየተገፋ ነው። ራሳችን የመግለጽ መብታችን እየተገፋ ነው። በሰላማዊ ሁኔታ የመንቀሳቀስ መብታችን እየተገፋ ነው። ይሄ ገዢ ፓርቲ ቦታ ሊሰጠን በሀገራችን ጉዳይ ሀሳባችን ለመግለጽ እንኳን ያልቻልንበት ሁኔታ ነው ያለው። ይሄ በአስቸኳይ ሊታረም የሚገባው ጉዳይ ነው የሚል ነው የኔ ክርክር።
መልካም። ሊታረሙ የሚገቡ ያላችኋቸውን ጉዳዮች ነው ያነሳችሁት። በፕሮግራሙ መደምደሚያ ያቀረባችኋቸውን አብይ መከራከሪያዎች ላስታውስና ወደ ማጠናቀቂያው እንሻገር። አቶ ጸጋዬ አረፈ የቢሮክራሲ አሰራር ድክመት መሻሻል ያለባቸው ሲሉ የሁልጊዜውን አነጋጋሪ ጉዳይ ስብሰባን ጨምረው አንስተዋል። አቶ ተመስገን የመድብለ ፓርቲ ዲሞክራሲ ስርዓት መጥፋት፣ በጽንሰ ሀሳብ ደረጃ ገዢውን ፓርቲ እንዲቆጣጠሩ የሚጠበቁት የዲሞክራሲ ተቋማት እና የሲቪል ማህበረሰብ ይልቁንም የገዢውን ፓርቲ ዓላማ እንዲያስፈጽሙ ሆነው የተቀረጹ ናቸው፣ ለሰላማዊ ትግልም ቦታ የለውም ሲሉ ጠንከር ያሉ ጭብጦችን አንስተዋል። ክርክሩ ይቀጥላል። ወደፊት በሚያራምዱና ሊሰሩ ይችላሉ በምትሏቸው ጭብጦች ዙሪያ የምታደርጉትን ቀጣይ ክርክር እናቀርባለን። ለአሁኑ ጊዜያቸው አመሰግናለሁ። እንግዶቼ እግዜር ይስጥልኝ።
አመሰግናለሁ። አቶ ተመስገን፣ አቶ አሉላ።
እሺ ጸጋዬ አሉላ፣ ደህና ዋሉ።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬ እዚህ ላይ በቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን ልንገናኝ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ፒተር ሃንድሌ ጋር በመሆን በዚሁ ይሰናበታለሁ። 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር አሁን እንመለሳለን። በእኔ በኩል ሰላም፣ መልካም ምሽት።
This program has come to you from the Voice of America, Washington.